ሰላም እንደምን አመሻችሁ የጋቢና ቪ አድማጮች የዕለተ ረቡዕ ጥቅምት 3 2014 ዓመተ ምህረት የጋቢና ቪ ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። እንደተለመደው ለወጣቶች መረጃ ያደርሳሉ፣ ያስተምራሉ፣ እንዲሁም ህይወታቸውን ይዳስሳሉ ያልናቸውን ፕሮግራሞች ወደናንተ እናደርሳለን። ጥቂቶቹን እናሰማችሁ።
እንደኛ ነገር ካንሰር ሲባል በእኛ ተብረተሰብ ሞት የሚለው ነገር ነው ብሮ የሚመጣው ሁሉ ጊዜ። በቃ ካንሰር የያዘው ከሌ ሞተ እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን መንትሊ በጣም ይጎዳል።
ወይዘሮ ሙሉ ብርሃን ግርማ ይባላሉ። በቅርቡ በጡት ካንሰር ህይወቷን ያጣችውና በበሽታው ዙሪያ ግንዛቤ ለማስጨበጥ ተንቀሳቀሰ የነበረችው ማህሌት ግርማ እናት ናቸው። ስለ ጡት ካንሰር በሽታ ሰፋ ያለ ዘገባ ይኖረናል።
ልብሳቸው ቆሽሾ ገላቸው እንደዚህ ትንሽ ቆሻሽ ብሎ ማንስታይ ለምን እነዛ ነገሮች ወደ ጥሩ ነገር ቀይሬ በጎ ስራ ብሰራ ምንም ሰዎች ያርፋሉ።
አሁን ደግሞ የሰማችሁት ዘካሪያስ ኪሮስ የወደቁትን የሚያነሳ ለተቸገሩት አለሁ የሚል ወጣት ነው የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ዘገባዎችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጪ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስንደኝሽ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትናንትናው ዕለት ኢትዮጵያ ውስጥ ባለው ቀውስ ላይ ከፍተኛ ስብሰባ ጠርተው አስተናግደዋል። በዓለም አቀፍ ደረጃ በተቀናጀውና ጉዳዩን በቅርብ ይከታተላል በተባሉት የውጭ ጉዳይ መስሪያ ቤት ኃላፊ ብሊንከንና የአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፌልትማን በጋራ ባስተናገዱት ስብሰባ ላይ የአፍሪካ ህብረት ከፍተኛ ተጠሪና የምስራቅ አፍሪካው የጋራ ልማት ባለስልጣን ኢጋድ ሊቀመንበር ኦሉሴጉን ኦባሳንጆ፣ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ፣ የአውሮፓ ህብረት ከፍተኛ ተጠሪ ጆሴፍ ቦሬል፣ የእንግሊዝ የውጭ ጉዳይ ሚኒስትር ኤልዛቤት ትረስ፣ የጀርመን የውጭ ጉዳይ ሚኒስትር ኒያልስ አላን እንዲሁም የፈረንሳይ የአፍሪካ ቀንድ ልዩ ልዑክ ፍሬድሪክ ክላቬር ተገኝተዋል። የውጭ ጉዳይ መስሪያ ቤት ኃላፊው ብሊንከን ስብሰባውን ያስተናገዱት ከአፍሪካ ህብረት ከፍተኛ ተጠሪ ኦባሳንጆ ጋር ከተወያዩ በኋላ መሆኑን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ማምሻውን ባወጣው መግለጫ አመላክቷል። ለቀውሱ ሰላማዊ መፍትሄ ለማስገኘት በአፍሪካ ህብረትና በኢጋድ መካከል የቅርብ ቅንጅት የመኖሩን ሐሳብ እንደሚደግፉ ተሰብሳቢዎቹ ባለስልጣናት መግለጻቸውን የመስሪያ ቤቱ መግለጫ ይናገራል። ኢትዮጵያ ውስጥ ሰላምን ለማስፈንና የሀገሪቱን አንድነት ለማስጠበቅ ሁሉም ወገኖች የኃይልና የጥቃት አድራጎቶችን በአስቸኳይ እንዲያቆሙ ቀርጡ ወደ ሰፊና አካታች ንግግር መግባት የሚያስችል መሰረት ለመጣል ተኩስ እንዲያቆሙ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ፈረንሳይ፣ ጀርመንና እንግሊዝ ማሳሰባቸውንም የውጭ ጉዳይ መስሪያ ቤቱ የፕሬስ መግለጫ ጠቁሟል። እንዲሁም በግጭት ውስጥ ያሉ ወገኖች ሁሉ ዓለም አቀፍ ህግጋትን እንዲያከብሩ፣ ኢትዮጵያ ውስጥ እየተጎሳቆሉ ላሉ ሁሉ ደግሞ እርዳታ ያለ ገደብ እንዲደርስ እንዲደረግም ጥሪ ማስተላለፋቸው ተገልጿል። ዓለም አቀፉ ፍርድ ቤት በኬንያና ሶማሊያ መካከል የባህር ድንበር መከለሉ ተሰምቷል። ሁለቱ ሀገራት ለአመታት በጉዳዩ ላይ ስምምነት ላይ ለመድረስ አልቻሉም ነበር። ፍርድ ቤቱ ትናንት ያስተላለፈው ውሳኔ ለሶማሊያ የምስራች እንደነበረና በኬንያ ውድቅ ሊደረግ እንደሚችልም ተጠቁሟል። በነዳጅ ዘይትና የተፈጥሮ ጋዝ የበለጸገ እንደሆነ የተነገረለት ስፍራ ለምስራቅ አፍሪካውያኑ ጎረቤታሞች የጠብ ምንጭ ሆኖ ለአመታት ቆይቷል። ፍርድ ቤቱ ከስፍራው መካከል አብዛኛውን ለሶማሊያ የፈረደ ሲሆን የኬንያን ደህንነትና ኢኮኖሚ ፍላጎት ለመጠበቅ ደግሞ ድንበሩን በሰሜን አቅጣጫ በመጠኑ ለማስተካከል ሞክሯል። ዓለም አቀፉ ፍርድ ቤት በኬንያ በኩል የቀረበውን ሶማሊያ በቀደመው ጊዜ በድንበሩ ተስማምታለች የሚለውን መከራከሪያ ውድቅ አድርጓል። የሰጠው ምክንያት ደግሞ የኬንያ ጠበቆች ካቀረቧቸው ማስረጃዎች መካከል የተባለውን የሚያሳይ አልተገኘም የሚል ነው። ፍርድ ቤቱ ኬንያ ላለፉት ዓመታት በስፍራው ላደረገችው ኢኮኖሚያዊ እንቅስቃሴም ትካሰኝ ስትል ሶማሊያ ያቀረበችውን ጥያቄ ውድቅ አድርጓል። ሶማሊያ በ2014 የጎርጎሳውያኑ ዘመን ነበረ ሁሉንም አይነት አማራጮች ሞክራ እንዳልተሳካላት በመጥቀስ ለጉዳዩ መፍትሄ ለማግኘት ወደ ዓለም አቀፉ ፍርድ ቤት ያመራችው። ኬንያ ትናንት የነበረውን የፍርድ ሂደት ማቋረጧንና ውሳኔው እንደማትቀበለው ማስታወቋን ተከትሎ የአሁን ውሳኔ በእውኑ ዓለም ውጤት ስለማምጣቱ መልሱ ለወደፊት የሚታይ ጥያቄ ሆኗል። የዩናይትድ ስቴትስ መንግስት በአብዛኛው ሰላማዊ የነበረውን የኢራቅን ምርጫ አስመልክቶ ለመንግስት የደስታ መልእክት አድርሷል። የዋይት ሀውስ ቃል አቀባይ ጄን ሳኪ የኢራቅ መንግስት የቀደሙ ምርጫዎችን ለማከናወን የገባውን ቃል በመፈጸሙ እንኳን ደስ አላችሁ ለማለት እንወዳለን ሲሉ ለጋዜጠኞች ተናግረዋል። የምርጫው የመጨረሻ ውጤት ከታወቀ በኋላ የምክር ቤቱ ተወካዮች የኢራቅን ህዝብ ፍላጎት የሚያንጸባርቅ መንግስት ይመሰርታሉ የሚል ተስፋ እንዳላቸውም ተናግረዋል። ቀድሞ የወጡ መረጃዎች እንደሚያሳዩት ማቅታዳ አልሳደር የተባሉት የሃይማኖት አባት የሚመሩት ፓርቲ ከሀገሪቱ የፓርላማ ድምፅ አብዛኛውን እያገኘ እንደሆነ ይጠቁማል። የተወሰኑ ገሚስ የቀደሙ ውጤቶች የሺያት ሙስሊሞች አባት የሆኑት ፓርቲ ከ329 የፓርላማ መቀመጫዎች ከሰባ በላይ አሸንፏል። የቀድሞ የሀገሪቱ ጠቅላይ ሚኒስትር ኑሪ አልማሊክ በሁለተኛ ደረጃ ላይ እንደሚገኙ ሮይተርስ የዜና አገልግሎት ጠቁሟል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ አዲሱ መንግስት የኢራቅን አስተዳደራዊ፣ ጸጥታና ኢኮኖሚያዊ ፈተናዎች ለመፍታት መስራት እንዳለበት አሳስበዋል። የአውሮፓ ህብረት ዲፕሎማት ጆሴፍ ቦረል በበኩላቸው የምርጫ ሂደቱን የሚመለከቱ የህግ መተላለፊያዎች በአፋጣኝ ባሉት ሂደቶች አማካኝነት መታየት እንዳለባቸው አሳስበዋል። በያዝነው የጎርጎዛውያኑ ዓመት በዩናይትድ ስቴትስ ለመድረስ በማሰብ 19,000 ያክል ህጻናት በፓናማና ኮሎምቢያ የሚገኘውን አደገኛ ደን እንዳቋረጡ የተባበሩት መንግስታት ድርጅት የህጻናት ጉዳይ ተቋም ዩኒሴፍ አስታውቋል። ዳሬን የሚባለውን ሸለቆ ያቋረጡ ህጻናት ቁጥር ከባለፉት 5 ዓመታት አጠቃላይ ድምር ጋር ሲነጻጸር በሶስት እጥፍ እንደሚበልጥም ተነግሯል።
አሁን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ እና ትዊተር ማህበራዊ ትስስር ገጾቻችን @ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዘገባችን እንለፍ። ኢትዮጵያ ውስጥ የጡት ካንሰር በሽታ በከፍተኛ ሁኔታ እየጨመረ እንደሆነ እንዲሁም ህሙማኑ ለበሽታው ያላቸው ግንዛቤ እንብዛም በመሆኑ አብዛኞቹ በሽታው ጸንቶባቸው ለህልፈት እንደሚዳረጉ ባለሙያዎች ይናገራሉ። በኢትዮጵያን ህሙማን ዘንድ አብዛኛውን ጊዜ በሽታው በሚስጥር የሚያዘበት ጊዜም አለ። ነገር ግን ነዋሪነቷ በካሊፎርኒያ ኦክላንድ ግዛት የሆነውና የጡት ካንሰር ታማሚ የነበረችው ማህሌት ግርማ ስለ በሽታውና ስለ ህክምናው ግንዛቤ ለማስጨበጥና በድፍረት ለመነጋገር ስትል የራሷን የህክምና ሂደት በቪዲዮ በዩቲዩብ እየሰራች ስታስተምር ቆይታ ከሳምንታት በፊት ህይወቷ አልፏል። ኤደን ገረመው ራሳቸውም የካንሰር አገጋሚ የሆኑትንና የማህሌት ግርማ እናት ወይዘሮ ሙሉ ብርሃን ግርማን እንዲሁም በካንሰር ህመም ባለሙያ የሆኑትን ዶክተር ጥላሁን ሀብቴን አነጋግራ ተከታዩን አሰናድታለች።
የካሊፎርኒያ ግዛት ኦክላንድ ነዋሪ የነበረችው ትውልደ ኢትዮጵያዊቷ ማህሌት ግርማ ከአራት ዓመታት በፊት ነበር የጡት ካንሰር እንዳለባት ያወቀችው። በቤተሰብ ውስጥ እኔ ቀድሞውንም የጡት ካንሰር ታማሚ ስለነበርኩ ጡቷ ላይ በተፈጥሮ የሚወጡ ከተለመደ ውጪ የነበሩ እብጠቶችን ትከታተል ነበር ይላሉ እናቷ ወይዘሮ ሙሉ ብርሃን ግርማ።
በአጋጣሚ ሆኖ ማህሌት ያው አንድ ላምፕ አግኝታ ሐኪም ጋር ፕሮሰስ እያደረገች ነበር። እሷ የምታውቀው ላምፑ መውጣት እንዳለበት ነው። ሄዳ ለሐኪሟ ላምፑን አውጡልኝ ስትላቸው አይ እኛ እናወጣም ምናምን ነገር ነው እንጂ ያሏት፣ ወይ ስለ ባዮፕሲ ስለምናምን አልነገሯት። በዛ ዲስአፖይንትድ ሆና ሌላ መንገድ ጀምራለች፣ እንትን ኢንሹራንሷን የመቀየር ምናምን ፕሮሰስ እና እንግዲህ መጀመሪያ ነገር ለሴቶች ሁሉ መመክረው መጀመሪያ ነገር ምርመራ ነው። መመርመር፣ ራስንም መመርመር፣ ራስን ጡታችንን ቼክ ማድረግ በየጊዜው እንዳለብን፣ በተለይ ወር አበባ በሚመጣበት ጊዜ ጡታችን ማበጥና እንትን ማለት ይኖረዋል። ይሄ ሆርሞናል ቼንጅ ይኖራል። ስለዚህ ያን ጊዜ እጢ መኖሩና ለመኖሩን በመዳበስ እንትን ማለት እንዳለብን ማወቅ እንዳለብን፣ ካገኘን ደግሞ ለሐኪም ወዲያውን ማስረዳት እንዳለብን። በተለይ እዚህ ያለ ነው አኒዋል ቼክአፕ የሚባል ነገር አለና በአኒዋል ቼክአፕ እነሱም ያገኙታል፣ እኛም ደግሞ ያለውን ሁኔታ መንገር እንችላለን።
ወይዘሮ ሙሉ ብርሃን በሙያቸው ነርስ ስለነበሩ ቀድሞንም የመጀመሪያ ልጃቸውን ማህሌትን አርግዘው ሳለ ጀምሮ ጡታቸውን ይከታተሉ ነበር። በተደጋጋሚ በቀዶ ጥገና በአመታት ውስጥ ጡቶቻቸው ውስጥ የነበሩ እብጠቶችን ማስወጣታቸው ስጋት ውስጥ ስለከተታቸው የዛሬ 6 አመት አካባቢም የልጆቻቸውና የእሳቸው ዘረመል ተወስዶ ምርመራ እንዲደረግ በጠየቁት መሰረት የእሳቸውና የልጃቸው ማህሌት ውጤት ተመሳሳይ በመሆን ለካንሰር ተጋላጭ መሆናቸውንም እንዳረጋገጡ ይናገራሉ።
ጄኔቲክ ቴስቲንግን ትንያልኩበት ምክንያት አንደኛ ሷም ላይ እጥዮች ስለነበሩ ይገኝ ስለነበር አውጥተው ኔጌቲቭ ነው ባዮፕሲ ያረጉ ኔጌቲቭ ነው ብለዋል። አንድ ጊዜም አውጥታለች። ከዛ ላምፒ ብረስት ነው ይባላል እነዛን ነገርና በቃ ማወቅ ኪዩሪዮሲቲ ነገር ነው በእውነት ለመናገር እንትን ያለኝና ስጠይቃቸው ያው ቤተሰብ ዘር ቤተሰብ ውስጥ አለ ወይ የሚል ጥያቄ መጣ። እና ሳስበው ሀገራችን ዶክመንትድ የሆነ እንትን የለንም ሂስትሪ የለንም እንኳን የእነሱ የኔን እንኳን የድሮውን ባዮፕሲ ሪዛልት ማምጣት አልችልም። ዶክመንት ማግኘት ቀላል አይደለም። ግን ሳስበው አያቶች ሁለቱም ያረፉት ለክንደር 60ስ ምናምን ነው እንደውም ወንድ አያቴ ወደ 56 ምናምን ነገር ነው። እና እናቴ ሁልጊዜ ሆዱን ያመው ነበር ትላለች እሱን። አያቴ ደግሞ ሴቷ አያቴ ስታርፍ የሆነ የማህፀን ነገር ይመስለኛል ነገሩ የነበረው። እና እኔ እንደዚህ ነገሮች አሉ ግን አምናት ፕራቹር ካንሰር ይሁን አይሁን ግን ይመስለኛል ስላት እና ደግሞ ዶክተሯን ኢንሲስት አረኩ በቃ ራሴ ከፍየም ቢሆን ይደረግ ማወቅ ፈልጋለሁ ማለት ነው።
ወይዘሮ ሙሉ ብርሃን ልጃቸው ማህሌት ካንሰር መያዟን ካወቀችበት ጊዜ ጀምሮ ለሌሎች ስለ በሽታው ለማያውቁ ሰዎች ለማሳወቅ በህመሙ ተይዘው ራሳቸውና ችግራቸውን የደበቁ ሰዎችም ብቻቸውን አለመሆናቸውን በማሳየት ለማበረታታት እንዲሁም ኢትዮጵያ ውስጥ በካንሰር ላይ ለሚሰሩ ድርጅቶች ድጋፍ ለማድረግ በማሰብ ቪሎግ መጀመሯን ይገልጻሉ።
የኔን ወዲያው ነው ሁሉ ሰው እንዲያወቀው ማቃቸው ሰዎች በሙሉ እንዲያውቁት ነው በቃ ይሄ ነገር እንደዚህ እንደስተብያለን እንዲሆነዋል። እና ለኔ ትምህርት ሰጡኝ በእውነት በዚህ ውስጥ አልፈን እንዲያርግ እንደውም ሌላው ቀርቶ ሐኪም እንኳን እከሌ የሚባል ሐኪም ብለው እንኳን የመረጡልኛሉ። እና መናገር በጣም ይጠቅማል አለመናገር ድብቅ ስለሆነ እና ማህሌት ይሄን ታቃለች የኛ ህብረተሰብ ብዙ ነገሮችን አይናገርም ሚስጥር ነው ሃሽ ነው ከቤተሰብ እንኳን ተመርጦ ነው እናምና ይሄን ስለምታቅ ወዲያውኑ ቪሎግን ጀመረች። እና ያው ቴክኖሎጂውን ጊዜውና ዘመኑ ጥሩ ስለሆነ ያንን ሌላ ሰው እንዲያው አደረገች ማለት ነው። የምታልፍበትን ሁኔታ በሙሉ በየቀኑ እንትን ትላለች። በዚህ ላይ መጨመር ፈልገው የሚገርመው ሐኪም ቀጠሮ ኖሯት ስትወጣ እንኳን አንዳንድ ጊዜ ደውዬ ተስላት ቆና መጣሁ ትልና እሷ መኪናዋ ውስጥ ሆና ያንን ታስተላልፋለች። ከዛ በኋላ ለእኔም ቴክስት ትልክና ነው የምትመጣው። እና ኦፕንነስ በጣም ያስፈልጋል። እና እሱ ያስተምራል ለዚህ ነው ብዙ ይረዳል።
ኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር እጅግ ከፍተኛ በሆነ ሁኔታ እየጨመረ እንደመጣና አብዛኞቹ ህሙማንም በጊዜ ለህክምና ስለማይመጡ ለህልፈት እንደሚዳረጉ ጥናቶች ያሳያሉ። በጅማ ዩኒቨርሲቲ ካንሰር ህክምና ክፍል ባልደረባ የሆኑት ዶክተር ጥላሁን ሀብቴ ማህበረሰቡ በአጠቃላይ ስለ ካንሰር ያለው እውቀት አነስተኛ መሆኑን ጠቅሰው ማህሌትን የመሰሉ ሰዎች በግልጽ ስለ ህክምናው ማውራታቸው ትልቅ ሚና አለው ይላሉ።
የአይቱት ካንሰር በጣም የተለመደ ካንሰር ነው። ከሴቶች ምናልባት በስታቲስቲክሱም አንደኛ ደረጃ የተቀመጠ ካንሰር ነው እና እዛ ላይ ያለው የእውቀት ደረጃ ስለ በሽታው ምልክቶች የሚሆነው ስለ አንዱ ተገላጭ ባህሪያት ምንላቸውን ነገሮች እውቀቱ በአብዛኛው አናሳ ነው። ስለዚህ ካንሰር በሽተኛ ህሙማን የሆኑ ሰዎች ወጥተው በቪዲዮ ጊዜ በተለያየ መንገድ ለአንደው በሽታ እንዲሁም ደግሞ ህክምናም ላይ ያሉ ያለውን ሂደት ሊያስረዱ የሚሞክሩበት መንገዶች ጠቀሜታ አለው። ኦፍኮርስ እንደዚህ አይነት በሽታ ያለባቸው ሰዎች ድፍረቱ ኖሯቸው እንደገና ስሱ ኖሯቸው ወጥተው ኤክስፒሪየንሳቸውን እያሳለፈ ያሉትን ነገር የሚናገሩበት ሂደት ብዙም የተለመደ አይደለም። ከዚህ ያው ጠንካራ ሰው መሆን ያስፈልጋል ማለት ነው። እንደዚህም ወጥቶ ሚሊ ትንሚሉት ሰዎች እና አዌርነስ ወይ ደግሞ ንቃተ ለመጨመር በጣም አስፈላጊ ነው።
የማህሌት እናት ወይዘሮ ሙሉ ብርሃን የጡት ካንሰር በግዜ የሚታወቅ መሆኑን ክትትል ከተደረገለትም እንደሚድን ገልጸው አስተማማኞችና ማህበረሰቡ ሊገነዘባቸው ይገባል ያሉት ነገሮች እንዲህ ያሳስባሉ።
በጣም የካንሰሩ ህመም እንትን የሚያረጋው ምንድነው? አንደኛ ነገር ካንሰር ሲባል በእኛ ተበክሰን ሞት የሚለው ነገር ነው ብሮ የሚመጣ ሁሉ ጊዜ በቃ ካንሰር ያዘው ከሌ ሞተ እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን ሜንታሊ በጣም ይጎዳል፣ ውስጥ ስሜትን ይጎዳል። ስለዚህ የውጭ ሰው ድጋፍ አሁን አይ አንተ ላይ ይሄ ድረስ ምናምን እንዲህ ነገሮችን ከመነል ይልቅ አይዞሽ ትወጫዋለሽ ትወጣዋለሽ ምን ላርግልሽ ዛሬ የምትፈልገው ነገር ምንድነው? የምትሄድበት ቦታ አለ ወይ? መውሰድ ከሆነ የምትበላው ምግብ ምንድነው የምትመርጠው? ልብስ የሚያጠብ እንኳን ቢሆን ልብስ ልጠብል ወይ? ልጆች ካላችሁ ልጆቹን ላጫውትላችሁ ወይ? እንኳን እንዲህ ነገሮች የዛሬውን ፊል ለፊት የሚረዱትን ነገር ማድረግ ነው እንጂ ቁጭ ብሎ ስለ በሽታው እንዲያሰላስል ስለ በሽታው እንዲነግራቸው ስለ ሐኪሙ ስለሚሄዱበት ነገሮች ምናምን ያን እንዲያሰላስል ማድረጉ የበለጠ ይከብዳል።
ማለት ከስማ የካንሰር ህክምና የሆኑትን ኪሞ ጨረር ቀዶ ጥገና ሂደቶችን በሙሉ ያለመሰልቸት ከጽኑ ልቦና ጋር ሆና እየቀረጸች ስታስተምርበት ቆይታ በአግሜ 2 ቀን 2013 ዓ.ም ህይወቷ ሊያልፍ ችሏል። ከህልፈቷ ከቀናት በፊት ገጻን ለሚከታተሉ ተመልካቾች ባስተላለፈችው መንፈሳዊ መልእክትም የሷ ህልፈት እንዳያስተናግጣቸውና የካንሰር ህሙማንም ሆኑ በሌላ የህይወት ትግል ውስጥ ያሉ ሰዎች የልቦና ጽናት እንዲኖራቸው መልእክት ያስተላለፈ ሲሆን ይህን መልእክቷንም ከግማሽ ሚሊዮን በላይ ህዝብ ተከታትሎታል። ብዙዎችም ህልፈቷ ቢያሳዝናቸውም ከቪሎጓ ስለ ጡት ካንሰር ብቻ ሳይሆን ስለ ህይወት ክህሎት እንዲሁም በመከራ ውስጥ ስለሚኖር ጽናት እንዳስተማረቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ምስክርነታቸውን ሰጥቷል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ ይቀጥላል። በቀጣይ የምናልፈው ወደ ምሽቱ እንግዳችን ነው። በአዲስ አበባ ጎጃም በረንዳ አካባቢ የሚያዘወትር ሰው ወጣቱን ጓድራጊ ዘካሪያስ ኪሮስን ያውቃል። ዘካሪያስ እጣጥሯቸው ጎዳና ያወደቁትን ይመግባል፣ ለአረጋውያን የንጽህና አገልግሎት ይሰጣል፣ የዘመመ ጎጆአቸውን ይጠግናል። እርሱና አጋሮቹ የሚያደርጓቸውን መልካም ምግባሮች በተመለከተ ሀብታሙ ስዩም ዘካሪያስ ስራውን ይጀምራል ሰሞን አነጋግሮት ነበር።
ይሄው እንግዲህ
ማን ይገባል ማንስ ያያል? ካርቀፈ እንኳን ለመጠየቅ ተፈወሰ በዲቻ በኮረናታ
ተስፋውን አሰፋ ዮሐንስ አለሙና ጓደኞቻቸው የሚባሉ አሜሪካን ሀገር ዳላስ ቴክሳስ የሚኖሩ ወንድሞች ናቸው ገዙሎት። እሺ እናፈት አሜን
ከገባው እንግዲህ ወደ አሁን አመት ሊሆነኝ ነው፣ ወደ 10 ወር ወደ 9 ወር ነው። እንደ እድሜው አይደለም ጥሩ የሚሄድልና ወደዚህ ስራ ወደዚህ በጎ አድራጎት እንተከታተል። እንግዲህ የተለያየ ነገሮች ሊያስገቡ ይችላል፣ ያው አንዳንዴ በቃላትም ላትገልጣቸው ይችላል ውስጥ የሚሰማ ነገሮች አለ። ግን በብዛት የአቅመ ደካሞች ገንዘብ ጥየቃ ወደ የተለያዩ ሰዎችም ወደ እኛ ወደ እኔም በዚህ ዝም ብለው አለቆች ለህምን ብለው ይመጣሉ አይደለም። በዛ ሰዓት ልብሳቸው ቆሽሾ ገላቸውን በእንደዚህ አይነት ትንሽ ቆሻሽ ብሎ ምናምን ስታይ ለምን እነዛን ነገሮች ወደ ጥሩ ነገር ቀይሬ በጎ ስራ ብሰራ ምንም ሰዎች ያርፋሉ የሚል ነገር እንትናል። ከዛ ነው የቀይ ቀጠል ነው የቀየረ መጣ መልኩን። ከዛ ውጪ
የተለያዩ የበጎ አድራጎት ስራዎች መስራትን ቀጠለ ማለት እንደዛ ነው።
እንግዲህ ዘካሪያስ አንተና አጋሮች በመሆን የተለያዩ ሰዎችን የሚደግፉ ስራዎችን ስትሰሩ በማህበራዊ መገናኛዎች ላይ ትታያላችሁ። በብዛት የምትታወቁባቸው ስራዎች የትኞቹ ናቸው? እንደ አዲስ ለሚሰሙ አድማጮች እስቲ ንገረን፣ ምንድን ነው የምታደርጉት?
በብዛት የምንታወቅበት በምንድን ነው? ለቤት እንክብካቤ፣ አቅመ ደካሞችን ቤት ማደስ፣ በጎዳና ላይ ያሉ ሰዎች እንደዚህ አረጋውያት ሲሆኑ ሆነው ስናገኛቸው ተንቀሳቃሽ ቤት አለች፣ እሷን አሰርተን ከፍራሽ ከብርድ ልብስ ጋር እንሰጣለን፣ ቤት እናድሳለን። በብዛት የምንታወቀው ገላ አጥበን ልብስ በማልበስ ነው። በብዛት የምንታወቀው ማለት ነው። አሁን በዚህ በኮቪድ ምክንያት ትንሽ ክፍተት ተፈጥሮብን ያው ወደ ሌሎች የበጎ አድራጎት ስራ እንትን ብለናል። ያው ራሱን እየሰራነ ነው። ኮቪድ ኢትዮጵያ ውስጥ ገባ ከተባለ ጀምሮ ሰዎች ግንዛቤ እያስጠበቅን ነው። ገንትን እጅ እያስታጠብን ምናምን ያለ ነው። አልተሆነው ነው ማለት ነው። የበጎ አድራጎት እንቅስቃሴ
ይህን እሽት አድርገው ይኸውልህ፣ ውሃውን እንደዚህ እያደረግክ እንደዚህ እያደረግክ እኔ ተለያሽ ያለው ተብለት የለ
የኮቪድ-19ን ነገር ካነሳ ብዙ ችግሮችን እያባባሰ እንደሆነ ይሰማል። በእናንተ ስራ ላይስ ምን አይነት ጫና ፈጠረ?
ተረጂዎች ብዛት እና አይነት ጨምሯል። ከችግር የማያውቁ ሰዎች አንተ ጋር ይመጣሉ። አንዳንዴ ሞራልህም ሁሉ የራስህን ይነካል በጣም ምክንያቱም የሆነ ሰዓት ላይ ሰጪ የነበሩ ሰዎች ተቀባይ፣ የሚያጎርሱ የነበሩት የራሳቸው ጎራሽ፣ የሚያበሉ የነበሩ ራሳቸው ሌሎች መብላት የሚፈልጉ ሆነው ታገኛቸዋለህ። በዚህ በበሽታ ምክንያት አብዛኞቹ ደግሞ እኛ ደግሞ ቀርጸን ችግረኞችን ቀርጸን ማህበራዊ ሚዲያ ላይ ለቀን ነው እርዳታ የምናገኘው። እነዚህ ሰዎች አብዛኞቹን ደግሞ ቀርጾ ለመልቀቅ በጣም አስቸጋሪ ነው። ምክንያቱም ከብዙ አንግል ማለት ፍላጎት ላይኖራቸው ይችላል። ነገ ከነገ ወዲያ ወደ ትክክለኛው መስመር ሲመጣ ሰዎች በእኛ ላይ እንዳይዘባበቱብን ምናምን ስለምንፈልግ ባንቀረጽ፣ ካልተቀረጹ ደግሞ ሰው አይቶ ለመርዳት ይቸገራል እና ይሄ ችግር ፈጥሮብናል ሊልህ ይችላል።
እንግዲህ ዘካሪያስ፣ በማህበራዊ መገናኛዎች ላይ እናንተ ከምታግዟቸው ሰዎች ጋር የተደረጉ ቪዲዮዎችን አሰራጭተህ አይቻለሁ። ሁሉም ማለት ይቻላል አሳዛኝ ታሪክ ያላቸው ናቸው። በአጭር ውስጥ የማትረሳቸውን የተወሰኑትን ታሪኮች ንገርልን ለአድማጮች።
አንዳንዴ ምን ይገጥመሃል መሰለህ፣ የሆነ ጊዜ ላይ በዚች ሀገር ትልቅ ስራ የሰሩ እናቶች አባቶችን ታገኛለህ። በብዛት ግን አሁን በጣም እየተቸገርኩ ያለሁት ነገር በጣም በሚገርም ሁኔታ ጎዳና ላይ ወድቀው የምናገኛቸው አቅመ ደካሞች ወታደሮች፣ በፊት ወታደር የነበሩ ሰዎች ነው። ይሄ ነው ወይ ዋጋው እንላለን፣ አንዳንዴ እናዝናለን። እኛ ወጣቶች ነን፣ ነገ ከነገ ወዲያች ሀገር የሆነ ሀገር ቢደርስባት ወታደሩ ሆነን ሌላ መልኩ አገራችን ለማገልገል እንፈልጋለን። ግን እንደዚህ አይነት ሰዎች ይሆን ላይ በውትድርና አገራችን ያገለገሉ ሰዎች ወድቀው ቆሽሸው እርቧቸው ጠምቷቸው የሚያነሳሰባቸው ጎዳና ላይ እናገኛቸዋለን እና አብዛኞቹ የሬዲዮ ኦፕሬተር የነበረ በዚያድ ባሬ ወረራ ጊዜ የሬዲዮ ኦፕሬተር የነበረ አንድ ሰው አግኝተናል። ባለስልጣናት የነበሩ በደርግ ዘመነ መንግስት ያገኘነው ሰው አለ። ዶክትሬት ያለው በዚህ ወደ ሰራተኛ ሰፈር ላይ ያገኘነው አለ። ገላውን አጥበን ልብሱን አልብሰን በጣም በሚያሳዝን ሁኔታ ወድቆ ያገኘነው ሰው አለ። ብዙ ልትል ትችላለህ። ያው ከጊዜ አንጻር ግን ይህንን ሌላ ነው የሚችለው። ወንድም
መሰል ስራዎችን በየቀኑ ለመስራት ከግለሰብ አቅም በላይ የሆነ ወጪ የሚጠይቅ ይመስለኛል። ምን አይነት ድጋፍ ነው ከበጎ አድራጊዎች የምትፈልገው? እንዴትስ ነው የምታሰባስበው? ይሄ ስራስ ነገ ምን ደረጃ ላይ ነው ደርሶ ማየት የምትፈልገው?
አዎ እንግዲህ የምንመኘው ነገር ሁሉም ሰው ችግሩ ተቀርፎለት ብናይ ደስ ይለናል። በመጀመሪያ ግን እኛን ማለት እኛ የምንረዳቸውን ሰዎች ለማግኘት በስልክ ቁጥራችን 0911112352 እንደዚሁም ደግሞ በአካል ደግሞ ጎጃም በረንዳ፣ አዲስ አበባ ጎጃም በረንዳ የሚባል ቦታ ወለጋ ሆቴል ፊት ለፊት እዛ ሊያገኙን ይችላሉ። ግን በወደፊት እኔ ማየት የሚፈልገው እኛ የደረስንበት ቦታ እኛ ልንረዳቸው የሄድንበት ቦታ ያሉ ሰዎች ችግራችን ታቋርፎ በቃ አጥተዋል። አይንረዳን ሰው አጣን የምንልበት ሳይሆን የሚረዳችሁ ሰው ተገኝቷል የምንልበት ደረጃ ላይ። ምክንያቱም የሆነ ጊዜ ላይ ልንረዳ ሄደን አንይረዳ ሰው ስላጣን ምንም ማረጋ አንችልም ምንልበት ግዜ አንዳን ስለሚያጥመን እኔ የምፈልገው እግሬ ረገጠበት ቦታ አንድ ምስኪን ሰው ከደማብረ ሚዲያ ላይ አስተዋውቄ ያን ሰው ወዲያው እንዲረዳ ማየት ነው እልሜ ማለት ነው። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ዘካሪያስ ኪሮስ።
በጣም በጣም እግዚአብሔር ክብርልኝ። አመሰግናለሁ። ሰላም።
ዘካሪያስ ለነበራቸው ቆይታ እናመሰግናለን። በቀጣይ የምናልፈው ወደ አይቬሪ ኮስት ይሆናል። በአይቬሪ ኮስት ሐሰተኛ መድኃኒቶችን ለመከላከል የሚጠቅም አንድ መላ ተፈልስፏል። አንድ የቴክኖሎጂ ተቋም ያመጣው ቴክኖሎጂ መድኃኒት ቤቶች ለደንበኞቻቸው የሚሸጡትን መድኃኒት መነሻና መድረሻ እንዲከታተሉ እያገዛቸው ይገኛል። በያሲን ሲያው የቀረበውን ዘገባ ሀብታሙ ስዩም ያቀርብልናል።
በአቢጃን ከተማ አጃሚ ከተማ ውስጥ የሚገኘው ይሄ ጎዳና በምዕራብ አፍሪካ ትልቁ የሐሰተኛ ደረጃቸው ዝቅ ያለና ህገወጥ መድኃኒቶች የሚከፋፈሉበት ሮክስ የተሰኘ ስፍራ አካል ነበር። አዋኩሊባሊ በዚህ ስፍራ እስከ ነሐሴ ወር ድረስ መድኃኒቶች ይሸጡ እንደነበረ ይናገራሉ።
ለድካም፣ ለወባ፣ ለሆድመምና ለሁሉም የሚሆኑ መድኃኒቶች በዚህ ይሸጡ ነበር።
በዚህ ስፍራ ገዢዎች በርካሽ ዋጋ የሚሸጡ መድኃኒቶችን ያስተሳሉ። ዊልፍሬድ ኦሶ አንደኛው ነው።
ከፋርማሲ በ6000 ፍራንክ የምንገዛውን መድኃኒት እዚህ ግን በ4500 ፍራንክ እገዛለሁ። ብዙም ገንዘብ በማይኖረኝ ጊዜ እዚህ እመጣለሁ። በቂ ገንዘብ ካለኝ ግን ከፋርማሲ እገዛለሁ።
ዊልፍሬድ ኦሶ የህመም ማስታገሻ፣ የወባ መድኃኒትና ሌሎች መድኃኒቶችን ከጎዳና ከሚገዙ 40% አይቮሪያን መካከል አንዱ ነው። እዚህ የሚሸጡት መድኃኒቶች ትክክለኞቹ ንጥረ ነገሮች ስለመያዛቸው፣ መጠናቸውም ያልተዛነፈ ስለመሆናቸው ዋስትና የለም። የዓለም ጤና ተቋም በዝቅተኛና መካከለኛ ገቢ ባላቸው ሀገራት ከሚሸጡ 10 መድኃኒቶች መካከል አንደኛው ከደረጃው ዝቅ ያለ ወይንም መርዛማ ሊሆን እንደሚችል አስታውቋል። ተመሳስሎ የተሰሩ መድኃኒቶችን ከጎዳና ለማስወገድ ያሰቡ የአይቮሪ ኮስት ባለስልጣናት ሮክስ ገበያን በተደጋጋሚ ዘግተውታል። ደንበኞቹን ለመጠበቅ በቅርብ የሚገኘው ኖቤል ፋርማሲ ሜዲቴክት የተሰኘ ድርጅት የፈጠረውን ብልሃት በመጠቀም ላይ ይገኛል። የድርጅቱ ፈጠራ መድኃኒቶች ከምንጫቸው እስከ ሽያጭ ስፍራ ድረስ የሚያደርጉትን ጉዞ ይከታተላል። የፋርማሲው ሰራተኛ አንጂ ቦሃሪ አጠቃቀሙን ያሳያሉ።
እሽጉን የስልኬን ስክሪን በመጠቀም እስካን አድርጓለሁ ወይም ፈትሽዋለሁ። መድኃኒቱ መቼ እንደገባ፣ ከየት እንደመጣ፣ በክምችት ክፍል ውስጥ ምን ያህል እንደቀረ ይነግረኛል።
በሽጉ ላይ ያለው ልዩ ኮድ የመድኃኒቱን ትክክለኝነት ያረጋግጣል። ከቤተ ሙከራ እስከ መድኃኒት ቤት ያደረገውን ጉዞም ይከታተላል። ተለዋጭ የመድኃኒት ዝርዝሮችንም ያሳያል። አንጂ ቦሃሪ በድጋሚ
የታዘዘው መድኃኒት አልኮል ሊሆን ይችላል። በተግበሪያው ግን አማራጮችን ይጠቁማል። ደንበኛው ካለ መድኃኒት እንዲመለስ አላደርግም፣ ምክንያቱም በጎዳና ላይ መድኃኒት የሚሸጡ ወዛዝርትን ሊያገኝ ይችላል።
ሜዲቴክት የስልክ ላይ መተግበሪያ ለአይቬሪ ኮስት መድኃኒት ቤቶች እና ህመምተኞች በነጻ የቀረበ ነው። በአሁኑ ሰዓት ማረጋገጫ የሚሰጠው በአጋሩ የፈረንሳዩ መድኃኒት ፋብሪካ UPSA ለሚመረቱ መድኃኒቶች ነው። ተባባሪ መስራቹ አርናውድ ፕራዲውስ ተቋሙ አድማሱን ወደ ሌሎች ከሰሃራ በታች ላሉ ሀገራት ለማስፋት እንዳለመ ይናገራሉ።
ኢንተርኔት የሰጠንን በሁሉም ክልሎች የመገኘት ዕድል እንጠቀምበታለን። በጣም ጥሩ የእጅ ስልክ ሽፋንም አለ። ተንቀሳቃሽና ዲጂታል መላይዘን በመምጣታችን በጣም ጠንካራ ተጽዕኖ እንፈጥራለን።
ሜዲቴክት መድኃኒቶችና ክምችቶችን ከመቆጣጠር በተጨማሪ ህመምተኞችን ለመከታተል ይጠቅማል። ይህ ዲጂታል መላ ጥር ላይ በአይቬሪ ኮስት፣ ሴኔጋልና ካሜሩን ስራ ይጀምራል። ምናልባት አንድ ቀን ደግሞ በፈረንሳይኛ ተናጋሪ አፍሪካውያን ሀገራት ዘንድ ይዳረሳል።
Thank you.
የተከበራችሁ አድማጮች ለምሽት ያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ አመሽተናል። ዋና አዘጋጅ ሰለሞን አባተ፣ ማቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሽት ስመኝሽ የቆየ ነበርን። ንጉሱ በጀመረ ለሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።